ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 14 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሐምሌ 14 ቀን 961 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከ መቼ? በረቡዕ ምሽት ዝግጅታችን አእምሮ በለጠ ከአዲስ አበባ የሽግግር ጽንሰ ሐሳብ በአላዋቂዎች ምን ያህል እየተጎሳቆለና ትርጉም እያጣ መሄዱን፣ ዘረኛ ገዢዎች ለራሳቸው ጥቅም እንዴት እንደሚያጣመሙት የዘረዘሩበትን ሐተታ ማቅረባችን ይታወሳል። ዛሬም ከዚህ ቀደም ሽግግርን በሚመለከት በፍኖተ ዲሞክራሲ ቀርበው የነበሩ ትንታኔዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ከዛሬ አንድ ወር በፊት በአዲስ አበባ ከተማ ገርጂ ኮሪያ ሆስፒታል አካባቢ ቤታቸው በአገዛዙ የፈረሰባቸው ነዋሪዎች ፍትህ ሳያገኙ አንድ ወር እንደሞላቸው ተናገሩ። ነዋሪዎቹ ከዚህ ቀደም የተረኞች ሴራ በድርድር ማስረዳታቸው አይዘነጋም። ቤታቸው የፈረሰው ፍርድ ቤት ለእነሱ ወስኖላቸው በቦታው እንዲጸኑ መሆኑንና አፍራሽ ግብረ ኃይል ደግሞ ህግና ስርዓትን በመጣስ እንዳፈረሰባቸው ገልጸዋል። እነኚህ ወገኖች እስካሁን ድረስ አንዳች መፍትሄ የሆነ ፍትህ ሳያገኙ ከ30 ቀን እንዳለፋቸው ተናግረው አሁንም ይመለከተኛል የሚል አካል ፍትህ ስላልሰጣቸው ህግን በጣሱና የፍርድ ቤት ትዕዛዝ ባላከበሩ ተረኞች ላይ ህዝብ ለፍርድ ጊዜውን ጠብቆ እንዲያቀርብልን ሲሉ ጠይቀዋል። በሌላ በኩል ቤታቸው በግፍ የፈረሰባቸው 30ኛ ቀን ምክንያት በማድረግ የቦሌ ሆሰ ብርሃን ቤተ ክርስቲያን በጸሎትና በትምህርት አስበው ማምሸቷን ነዋሪዎች ተናግረዋል። ፍርድ ቤት በቦታው ላይ እንዲጸኑ ፈርዶላቸው ፍትህ ያጡበትን ሁኔታ በማየት የሚመለከተው አካል አስቸኳይ መፍትሄ እንዲሰጣቸው የጠየቀች ሲሆን ለተጎዱትም ወገኖች የተለያዩ እርዳታዎችን አድርጋለች። ነዋሪዎቹ ከዚህ ቀደም የተፈጸመውን ድርጊት የሰሙ የተለያዩ እምነት ተከታዮችም እንዳጽናኗቸው መጥተውም እንደጠየቋቸው አክለዋል። በአዲስ አበባ የራይድ ታክሲ ሹፌሮች ሰሞኑን ገርጂ 24 ልዩ ቦታው ኤርትራ ቆንጽላ አካባቢ ከቀኑ 10 ሰዓት ህግ በሌለበት በስለት ተወግቶ የተገደለው ወጣት ሳላዲን ፍትህ እንዲሰጠው ጠይቀዋል። በመዲናችን አዲስ አበባ መሰል የወንጀል ድርጊቶች በጨፍጫፊዎች መበራከታቸው ጠቅሰው የሰሩ መሞት ይብቃ፣ አገዛዙ ለጉዳዩ የተለየ ትኩረት እየሰጠ አይደለም ሲሉ አሳስበዋል። በአዲስ አበባ ያውም በጠራራ ፀሐይ ጋሻ መከታይ የሚሉትን ልጃቸውን የተነጠቁት የሳላዲን እናትና አባት ፍትህ ይሰጠን ሲሉም ተማጽነዋል። የልጃቸው ሞት ለማመን የከበዳቸው እናቱ ከሰመመን ውስጥ በባነኑ ቁጥር የልጃቸው ደመ ከልብነት እንዳንገበገባቸው በመሬት ገልጸዋል። በአገዛዙና በግብረ አበሮቹ ሰዋት ሰላማን የተነጠቀቸው ራያና በአካባቢ የሚኖረው ማህበረሰብ መብራት አልባ ከመሆኑ አመት እንዳለፋቸው ነዋሪዎች ገልጸዋል። በአማራ አካባቢ የሰሜን ወሎ ዞን ራያ ቆቦ ወረዳ ከተሞች የኤሌክትሪክ አገልግሎት ከተቋረጠባቸው አንድ አመት እንደሆነው ነዋሪዎች ተናግረዋል። የራያ ቆቦ ወረዳ ውጊያ ከነበረባቸው አካባቢዎች አንዱ ሲሆን ነዋሪዎቹ እንደሚሉት በከተሞቹ ኤሌክትሪክ ባለመኖሩ በርካታ ማህበራዊና ኢኮኖሚያዊ ችግሮች ደርሰውብናል ብለዋል። በአገዛዙ አገር አፍራሽ ሴራ ምክንያት የእንጨት ስራ፣ የብረታ ብረት ስራዎች የሉም ቆመዋል። ከርሰ ምድር ውሃም በመብራት ነው የምንጠቀመው። ከዚህ ከፍተኛ የመስኖ ስራ አለ። የዚህ የቲማቲም የሽንኩርትና የማሽው ከፍተኛ ምርት አቅራቢ ነን። ነገር ግን ይህ ሁሉ በአገዛዙ ተልም ሆኖብናል ሲሉ በምሬት ነዋሪዎቹ ገልጸዋል። አሸባሪው አልሻባብ በኢትዮጵያ ሶማሌ አካባቢ ላይ ጥቃት መሰንዘሩ ተሰማ። ይህ ሁሉ ሲሆን በርካታ ንጹሃን ኢትዮጵያውያንን በማፈን እርምጃ አወስዳለሁ እያለ የሚዘተው የብርሃኑ ጁላና የአሸባሪውና የፋሽስቱ ኮሎኔል አብይ አህመድ መከላከያ ኃይል ዞር ብሎ እንዳላያቸው ተናግረዋል። ከሶማሌ አካባቢ አፍዲር ዞን አልሻባብ ታጣቂዎች በሶማሊያና በኢትዮጵያ አዋሳኝ ድንበር ላይ በሚገኙት በባኮን ዮት አቶ እና ዋሻቆ ከተሞች ላይ ጥቃት መፈጸማቸው ታውቋል። የአካባቢው ነዋሪዎች እንደገለጹት አልሻባብ ወደ ሌላኛው የድንበር ክፍል ተሻግሮ በኢትዮጵያ በኩል በሚገኙ ሁለት መንደሮች ማለትም ባዮ አድና ኪፋን በጎድጎድና በኢትዮጵያ ሶማሌ አካባቢ አፍዴር ዞን ኩክስ ወረዳዎች ላይ ጥቃት መፈጸሙን ገልጸዋል። በቤንሻንጉል ጉሙዝ አካባቢ ካማሽ ዞን ሞጅጋ ወረዳ መንግስት ሰራተኞች አስተማማኝ መንግስት በሌለበት ሁኔታ ወደ ስራ እንድንመለስ መገደዳችን አግባብ ካለመሆኑም በላይ ለህይወታችን አደጋ እየደቀነ ውሳኔ ነው ሲሉ ገልጸዋል። ከአንድ ወር በፊት በሙጂጋ ወረዳ አገዛዙ በሚደግፋቸው በጉሙዝ አማጽያን ብዙ ንጹሃን ማለቃቸውን አስታውሰው በዚህ ምክንያትም ሙጂጋ ላይ የሚኖረው የመንግስት ሰራተኛ በተለይ አማራው ህይወቱን ለማትረፍ ከቦታው መውጣቱን ተናግረዋል። አሁንም መንግስት በሌለበት ሰዓት ፈላጭ ቆራጩ የሙጂጋ ወረዳ ሰራተኞችን ወደ ስራ እንድትገቡ የሚል ማስተዋጫ ማውጣቱን ጠቅሰዋል። ማስተዋጫው ሁለት አላማዎች ያሉት ሲሆን ቅሬታ አቅራቢዎቹ እነዚህ ከባለፈው የተረፉትን ለማስጨፍጨፍና የማይገቡ የመንግስት ሰራተኞች ከስራ ውጭ ማድረግ ናቸው ብለዋል። በተመሳሳይ ካማች ዞን ላይም በርካታ ማህበረሰቦች በስጋት አካባቢያቸውን ለቀው ወጥተዋል። እነዚህ መካከል የካማች ዞን ቴክኒክና ሙያ መምህራን ይገኙበታል ተብሏል። በአገዛዙ የሚዘወረው ተቋሙ ግን ከመምህራኖች ጋር ጥላቻ ስላለበት ብቻ ምንም ስራ በሌለበት ሰዓት ይህ ወቅት ክረምት ከመሆኑ ጋር ተያይዞ መምህራን የረፍት ሰዓታቸውን እንዲሁም በግላቸው ትምህርት የሚማሩበት ወቅት ሆኖ ሳለ የጥሪ ማስተዋጫ ማውጣቱ ለመምህራኖች ምን ያክል የጥላቻ ጥግ እንዳለበት ትልቅ ማሳያ ነው ሲሉ አክለዋል። በጂንካ ከተማ በአገዛዙ ስርዓት አልበኝነት ምክንያት በተከሰተ የእሳት አደጋ በአምስት የንግድ ድርጅቶች ላይ ጉዳት መድረሱ ተሰማ። ሰሞኑን በጂንካ ከተማ አስተዳደር በተከሰተው የእሳት አደጋ በአምስት የንግድ ድርጅቶች ላይ ከባድ ጉዳት ማድረሱ ተገልጿል። ጉዳቱ በደረሰባቸው ሱቆች ውስጥ ህገወጥ የቤንዚን ክምችት በመኖሩ አደጋውን የመቆጣጠር ስራውን አዳጋች አድርጎት እንደነበር ነዋሪዎቹ ገልጸዋል። በህገወጥ መንገድ ቤንዚን በቤት ውስጥ ሆነ በንግድ ተቋማት ውስጥ ማከማቸት ለከፍተኛ አደጋ የሚያጋልጥ መሆኑንና ወደፊትም ይህን አይነት ችግር ሊከሰት እንደሚችል ተጠቁሟል። ለዛሬ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር አብራችሁን ቆዩ።
ድምፅና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና አላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውስን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲ ሊገደብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል
ዘመን አሻጋሪው የሽግግር መንግስት መፈክር ነሐሴ 21 ቀን 1967 ዓ.ም በተሰራጨው የዴሞክራሲ አጥም የሽግግር መንግስትን የሚጠራ መፈክር ሰፍሮ ነበር። መኮንኖች ተሰባስበው የህዝብን ድል በመቀማት የራሳቸውን አምባገነናዊ አገዛዝ ሊመሰርቱ ዳግም ሲጀምሩ ህዝብና አገር የሚፈልጉት ወታደራዊ አገዛዝ ሳይሆን ህዝባዊ አብዮታዊ ሸንጎ ተመስርቶ ወደ ጊዜያዊ ህዝባዊ መንግስት ምስረታ ይሸጋገር በሚል ማዕከላዊ ኮሚቴው አቅርቦ ነበር። ይህም የሚወክሉት ደግሞ በትግሉ የተሳተፉና የሀገራቸው እጣ ፈንታ የሚያገባቸው ድርጅቶችና የሲቪክ ማህበራት በህጋዊ ተመረጡ የወታደሮች ወኪሎች ወዘተ መሆን እንደሚገባቸውና ዴሞክራሲያዊ መብቶችን ማለገደብ ሊታወጁ እንደሚገባና የኤርትራን ጦርነት በሰላማዊና ዴሞክራሲያዊ መንገድ እንዲፈታ ለጦርነት የሚባክነው ገንዘብና ጉልበት በድርቅ የተጠቃውን ህዝብ ለመርዳት እንዲውል ተብሎም ነበር። ስልጣን የጣማቸው መኮንኖች ይህን መቀበል እምቢ ብለው እንደተፈራው ደርግ በሚል አምባገነን ሆነውብን ውሎ አድሮም ፈሽተውን ለ17 ዓመታት መከራ ዳርገውን ሀገራችንን አዳክመው ለነወያኔ ያጋልጠው ብሔራዊ ወንጀል ፈጽመዋል። ለዚህም ክስ ሲያንሳቸው ቅጣት ሲያንሳቸው ነው። ደርግ የይስሙላ የህብረት ጥሪን ሲያሰማ ሆነ ወያኔ ለስልጣን ሊበቃ ሲልም የሽግግር መንግስት መፈክራችን ሁሉን አቀፍና ሰፊ ተሳትፎን አረጋጋጭ ይሁን ተባለ እንጂ የተወሰኑትን የሚያገል የሚነጠል አልነበረም። ለደርግ የህብረት ጥሪ አዎንታዊ ምላሽ የሰጠው ኢህአፓ በጊዜው በልሳኑ በዲሞክራሲ እንዳቀረበ ሁሉ የብሔራዊ ድርጅቶች፣ ህዝብ ማህበራት፣ የወታደሩ ክፍል፣ በነጻ የተመረጡ ወኪሎች፣ ታዋቂ ግለሰቦች ወዘተ በህብረት ምስረታው ሂደት ተካፋይ መሆን እንዳለባቸው ሐሳብ ቀርቦ ደርጉ ውድቅ ስላደረገው ሳይሆን ቀርቷል። በጊዜያዊ ህዝባዊ መንግስት መፈክር ተጻራሪ ምላሽ የሰጡት የደርግ አማካሪ አድርባይ ምሁራን ደግሞ ፍየሎዲ ቀዘምዝም ወዲያ መፈክር ቢጤ አንስተው ድጋፋቸውን ለስልጣን ጥመኞቹ ሰጡ። ዛሬም ተመሳሳይ ውግዝ አቋም በምሁራንን ቡድኖች ሲያዝ እያየን ነው። የሽግግር መንግስት ምስረታ በአምባገነን ስልጣን መያዝ መቀጠል ጋር የሚቃረን ነው። ለዚህም ነው ገዢዎችና ሹሞች የማይወዱት። ህዳር 14 ቀን 1968 ዓ.ም በተሰራጨው ዴሞክራሲያዊ ጊዜያዊ ወታደራዊ መንግስትና የጊዜያዊ ህዝባዊ መንግስትን ይዘት ልዩነት በሰፊው በማስረዳት ሰፊ መሰረት ያለው ህዝባዊ መንግስትን ለመመስረት የሽግግሩ ሂደት አስፈላጊ መሆኑንም ማስረድተን ነበር። ደርጉ ይህን የተቃወመው ያው ዛሬ እንደሚሉን ለአብዮትና ለሀገራችን ሞግዚት ደርግ ነው፣ ህዝብ ይከፋፈላል፣ አድሃሪያን ወደ ስልጣን ይመለሳሉ ወዘተ ደርግ ከሌለ ቀራቅንቦ ነበር። ዛሬም ኢህአዴግን እናስቀጥላለን የሚሉና የሽግግር መንግስት ሂደት የሚቃወሙት ከያኔዎቹ ምንም ልዩነት የላቸውም። የዛሬው ሹምማ በአደባባይ ስለ ሽግግር ሂደትና ምስረታ ጭራሹኑ ግንዛቤ እንደሚጎድለው አስመስክሯል። እዚህ የፖለቲካ ስልጣን ባለቤት ሳይሆን በኢኮኖሚ መስክም የሚሰፍነው ኪሳራና ውድቀት መሆኑ የምናውቀው ነው። የህዝብን መብት ተገድቦ አሁንም በስልጣን ያለው ጸረ ህዝብ ቡድን ሆኖ የህዝብ የመደራጀት መብት ታፍኖ ማህበሮቹ የወያኔ ወይም ወያኔ የመሰረታቸው ሆነው ጸረ ህዝብ አዋጆች ሰፍነው ጭቆና ሊቀጥል እንጂ ምንም ለውጥ እንደማይመጣ ለመናገር ደግሞ በቂ ግንዛቤም ተመክሮም አለን። በደርግ አማካይነት ለውጥ ይመጣል ያሉ ፋሽስቶችን አግዘው ወንጀለኛ አገዛዝ አስፈረውብን ራሳቸውም ወደሙ እንጂ የመጣ ህዝባዊ ለውጥ ከቶም አልነበረም ዛሬም የተለየ አይከሰትም። የሽግግር መንግስት መስረታና ሂደትን ከአመታት ወደ አመታት ይዘን ያሻገርነው ለመሰረታዊ ችግሮቻችን መፍትሄ እንደሆነ በማመን ነው። የሀገራችን ውስብስብ ችግሮችን ስናነሳ የህዝብ ጎራ መከፋፈሉን ማወቁ አይከብደንም። በተወሰኑ ወቅቶች ግንባሮች ተመስርተው በጋራ ለመቆምና ለመታገል ጥሩ ጥረቶችን ያየን ቢሆንም በዚያው ልክ ክፍፍሉ ደርሶ ለጨቋኞች አመቺ መሆናችንን ደግሞ ልንክደው የምንችል አይደለንም። እንደሚጠበቀው በደርግ ዘመን የግንጠላ ኃይሎችና በአጠቃላይ የብሔር ድርጅቶች ኢትዮጵያዊ ሰንደቅን ጥለው በራሳቸውና በርስ በርሳቸው ብቻ እንደቆሙ አይተናል። ውስብስቡ ችግራችን የጋራ መፍትሄን ጠያቂ ሆኖ ቢገኝም ይህንን ተገንዝበንም ሰፊ መሰረት ያለው የሽግግር ሂደት ብንልም በባዕዳን ተደግፈው በእኛ መፍትሄ በሚል ከላይ ቂጥ ሊሉ ችለዋል። ደርግን በሽግግር ሂደት እንተካው ስንል በአሜሪካ እርዳታ ወያኔና ሌሎች የወያኔን ውሱን የጠባብ ብሔረተኛ መንገድ መርጠው በለንደንም በአዲስ አበባም የሚመቹትንና ብሔር አስቀዳሚዎችን አቅፈው የሽግግር ጉባኤ በሚል ማላገጣቸውንም በመጻፍ የታዘብነው ነው። ዛሬ ቃሉን ማይነሳ ባዩ አዲሱ ሹምም የወያኔን ፍራስ ያስቀጥል ቆርጦ የተነሳነውና የህዝብን ስልጣን የሚጻረሩትና ፍርፋሪ ደግሞ በ1983 ሳይቀር ከመለስ ጋር ያበሩትን ወንጀለኛ ደርጎችን በዙሪያው ሰብስቦ በስልጣን ሊባጅ አላማ አለው እየሞከረም ነው። ችግር ፈጣሪው ፀረ ህዝብ ኃይል ችግሮቹን ፈቺ የህዝብ ኃይል ሊሆን እንደማይችል ሳይታለም የተፈታ ነው። እንኳን ችግር ፈጣሪው ቀርቶ ሁሉም ጉዳዩ ይመለከተናል የሚሉ ኃይሎችም ተሰብስበው ያሉብን ችግሮች ለመፍታት ከባድ እንደሚሆን ደግሞ ማንም አይስተውም። አምባገነንን በሌላ መስተሩ መተካት፣ ፀረ ህዝብ ስርዓትን ማስቀጠል፣ ፀረ ዲሞክራሲ ሁኔታን አጠናክሮ እውን ማድረግ ቀልጥ ያለ ፀረ ህዝብነት እንጂ ሌላም አይደል። ስለዚህም ነው የግላችንን ድል የምንመኝ የኢትዮጵያን ህልውና የምናስጠብቅ እንድንሆን ከፈለግን የሽግግሩ መንግስት መስፈታ አማራጭ ልሽ ጎዳናና መፍትሄው ነው የሚገኘው። አዲሱ ሹምም ከልፈፋ ባሻገርና ለራሱና ቡድኑ ስልጣን ከመጣ ውጭ ቀና የኢትዮጵያ ልጅ ሆኖ ለሀገራችን ዘላቂ ችግሮች ዘላቂና ህዝባዊ መፍትሄ መስጠትን በቅን ቢሻምሮ አማራጩ የያዘው ፀረ ህዝቡን ተቋም ማደስ ማጠናከር ባልሆነ ነበር። በጋራ ሸንጎ ተቀምጠን የጋራ ቀና መፍትሄ እንፈልግ ብሎ ሁሉን አቀፍ የሽግግር ጉባኤንም በጠራ ነበር። ይህ ግን አልሆነም። ትግል ካልቀጠለም የሚሆን አይደለም። ማለትም የውድ ሀገራችን ህልውና ዛሬ እንደምናየው ለከፍተኛ አደጋ ተጋልጦ ይቀጥላል ማለት ነው። አሜሪካ የሽግግርን ሂደት ያደናቀፈችው ቡችሏ የሆነው ወያኔና የደገፈችው ሻቢያ ለስልጣን እንዲበቁ ነው። ብሔራዊ ነፃ ኢትዮጵያን መንግስት አሜሪካም ሌሎችም ፈልገው አያውቁም። ዛሬም ያሾሙት ለነሱ እንጂ ለኢትዮጵያ ህይወቱን የሚሰጥ አይደለም። በለንደን ሆነ በአዲስ አበባ ጉባኤዎች ወያኔን ሊጋፈጡ የሚችሉ ህብረ ብሔራዊ ድርጅቶችን በቦታው እንዳይገኙ ወያኔ ሊያደርግ ሲነሳ ባልደገፉትም ነበር። አሁንም የህዝብ ትግል ወደ ድል ሲያመራ አደናቃፊና ለሱ ያደሩት ሹሞችን በላያችን ላይ ጭነው ባልደገፉም ነበር። የአዲሱ ሹም 7 አሜሪካዊ አማካሪዎች፣ የውጭ ጉዳይ ሚኒስቴር ተብየውን ዘዋሪ እንግሊዞች ወዘተ ዛሬም ኢትዮጵያ ነፃ የራሷ መንግስት ልታገኝ እንዳልቻለች የሚያሳይ ነው። የአሜሪካ ቀጥረኞች በነቂስ የአዲሱ ሹም አማካሪዎችና ደጋፊዎች መሆናቸውንም ህዝብ በሚገባ እያየም እየታዘበም ነው። የመንጋውም ጫጫታና ሆያ ሆዬ ሊሸፍነው ያልቻለውም መራራ ሀቅ ነው። ይህናቅ በግልጽ ስናቀርብና ስናሳስብ ለምን ተናገሩ በሚል በልዩ ልዩ ሽፋን የተነሱብንን ጉዶች ሁሉ እንደምናቸንፋቸውና ህዝብም ከጎናችን ሆኖ ትግሉን እንደሚቀጥል ጥርጥር የለንም። ሀገራችንን ከጥፋት ለማዳን በጋራ መረባረብ አለብን። በአሁኑ ይዞታ ሁኔታው ያመቸው ለገንጣዮችና ጽንፈኛ ጠባቦች ወያኔን ጨምሮ እንጂ ለአገር ወዳዶችና ለኢትዮጵያ አይደለም። የተጎነጎነው ሴራ ሰፊና ኃይለኞችንም ያቀፈ ነው። የኢትዮጵያ የቆዩና የዛሬን ጠላቶች ሁሉ ህልውናዋን ሊያደባዩ አብረው ተነስተውብናል። ይህን መቋቋም የምንችለው ኢትዮጵያን ይበልጥ ለመከፋፈል በመጣር ሳይሆን አንድነቷ የተጠበቀ ሆኖ ዴሞክራሲን ለሁሉ ህዝብ በማስፈን ነው። መጪው ትውልድ እንዳይታዘበን አደራም እንላለን። የኢትዮጵያ ህዝብ አንድነት ይጠናከር። ፀረ ወያኔ ኢህአዴግ ትግላችን ይፋፋም።
የወያኔ ተከታይ ወይም ተቆልፋይ መሆንን አልመረጠም።
እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ሰንሰት የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ያባ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን ያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ያባ ድርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲለሆዱ በሚል ከነሱ አላበረም። ስለዚህም ወያኔ ጡጡ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ያባ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትናንትም ዛሬም ኢትዮጵያዊ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢህአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ቡድኖች አላግባብ ሲከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች
አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች።
ክፍላንድ የኮሎኔሉ ሽግግርና መዘዙ። የኢትዮጵያ ህዝብ ስለ ጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና። ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ደርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስታውሷል። መኢሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው።
ኢትያዊ የሽግግር መንግስትን አፈላጊነት ድርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ተከፋፈላለች አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከተ አልነበረም ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸው አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደምንነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል ያገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው ሂደቱና መንግስት መስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል በዚህ አጋላጭ ስህተቱ በመከተልም ዴሞክራሲ ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ዳጎጓቢ ቡድኖች ምክር ሰጥቷል ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔን የማሸጋግራችሁ በሚል የተናገረው ያው የወያኔን ፍራስ ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ለቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መጣጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም ተገል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ፍራት አገዛዝ ለማስወገድ ነው አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የታያዘው አጥጫና እክምን እንደሆነ ግልጽ ይሆንልናል አማራና ክርስቲያንን በሚንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም አዲሱ ሹም የማሸጋግራችሁ እኔ ነኝ የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በተራራ ጸሃይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱን ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን፣ አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን፣ በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢህአፓ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ጠጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ፣ የህዝብ ፍላጎት አክባሪ፣ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት መኢሶንና ኢህአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀዝቀን ነው። ኢህአፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን፣ የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢህአፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዴሞክራሲ የምናደርገው ትግል ገና ግቡን አልመታም። ክፍል ሁለት። በጸረ ህዝብ ጎራ ኢህአፓ ሊገባ መታሰብም የለበትም። ኢህአፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናምነው። ሰሞኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም ያጤውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጸተው አይደለም። ያጤው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመጣ ኢሃፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢሃፓ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢሃፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ቱቶ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢሃፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢሃፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢሃፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሲከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢሃፓ በነበረው አቅም ሱዳንን ተጋጥሮ መሬት አላስቆርስ አለ እንጂ የሀገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ መደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ኢሃፓ በይፋ መድረኩ ከሚታየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለ ራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹ ጫማ ስር ሲወድቁ እያየን አልሰገዱም፣ አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢሃፓን የለም በሚል ፖለቲካ ሊያገልል ከመሞከሩ ባሻገር የሚያውቀውን የኢሃፓስኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከመአለት ሊያልፋል ቻለም። ኢሃፓ አንድና አንድ ብቻ መሆኑን ያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢሃፓስም ጋብዞ ከድርጅቱ ከወጣ 10 አመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያቆና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፋት መስለው ሊያስተራጩ መከረው ባጭሩ ተቀሽቷል። ያባ ከዚህ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እንቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማንደም ቆባንዲራውን ይዞ እንደመጣ በጋድ ታይቷል። ለምን አማርኛ ተነገረ ከመአለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለአመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመሳጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢህአፓ እንዲገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ዋተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይሄን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻቸውን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህ መሰረት ካለን የጊዜ እጥረት አቋያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊት ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፓና ሌሎችም የፖለቲካ እስረኞች ከእስር ሳይለቀቁ። ሚኒሶታ ተደመርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን ጸረ ኢትዮጵያ ኃይሎች ይውደሙ ጸረ ወያኔ ትግላችን ተፋፍሞ ይቀጥል ጠባብነት የተወገዘ ይሁን። ለውጥ ስንል ትገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ፍርነቀል ለውጥ በሚል ጉዳፍ ደርሷል ብሎ ትገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የፍርነቀል አማራጭ ተያዘ? ዲስኩሩስ ሲንጋጋ ታሪካዊ ሀቅን ደፍጥቶ ማለፉ የተመረጠ በመሆኑ ስርነቀለው ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስርነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስርነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስርነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስርነቀሉ ትግል ሳይሆን የስርነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ የንተጻሮና የራሱን የቧልት ሽግግር አካሂዶ ባምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስርነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሽም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚያ ቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ተገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንቆጣቆጥ በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስርነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ያደግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቁልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለስርነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን ቂምን ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ጥራት ይወገድ ያክስም የሚለው ነው። ስርነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግሳንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ተገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሎች በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስርነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስ ሹም አንድም በጸረ ኢህአፓነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቀናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን መርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምርብን መነሳቱ በዚህም ይረጋገጣል። ህዝብ መክሮና መርጦ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍክሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰል ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢሃፓን በኮሙኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢሃፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ጥራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢሃፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባንያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢሃፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው ስር ነቀል እርምጃ ካልወሰድንበት ያንሰራራል። ግፍና በደል ይቀጥላል። በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነ ግሳንግሱ ያክትም። ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጣችን ተጠናክሮ ይቀጥል።